በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አይንተ እግዚአብሔር ካህናት መዘምራን በደመ ክርስቶስ የተዋጃችሁ የክርስቶስ ቤተሰቦች አባቶቼ እናቶቼ ወንድሞችና እህቶቼ በወደደን በመረጠን በከበረው ደሙ በዋጀን እንደኛ ሁኔታ ሳይሆን እንደ ምሕረቱ መጠን በጠራን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም እንደምን አደራችሁ? እንደምን ሰነበታችሁ? ለሁሉ አምላካችን ቸርነቱ በእኛ ላይ የበዛ በማያልቅበት ሰላሙ የጠበቀን መልካሙ ረኛችን ኃጢአታችንን ይቅር ያለ ለዚህ በረከትና ረድኤት እንደ ምሕረቱ መጠን ስላደረሰን ሌላ ለሱ የምንሰጠው ነገር የለንምና በሰማይና በምድር ለሱ የሚቀርበው ምስጋና ብቻ ስለሆነ አምልኮና ውዳሴ ክብር ለርሱ ይሁን። እንኳንም ለበዓለ ጰራቅሊጦስ አደረሳችሁ አደረሰን። ዛሬ ትልቅ የቤተ ክርስቲያን በዓል ነው። በቤተ ክርስቲያን ስርዓት እንደ ትንሣኤ ነው የሚከበረው። ምክንያቱም ትንሣኤ ጌታ ጨለማውን አጥፍቶ ብርሃንን ያበራበት ሞትን ድል ነስቶ ትንሣኤ ለኛ የሰጠበት ዕለት እንደሆነ ሁሉ ቤተ ክርስቲያን የተወለደችበት ቤተ ክርስቲያን በእግሯ የቆመችበት ኃይልን የተጎናጸፈችበት በጨለማው ዓለም ኃይልን ታበራ ዘንድ የመንፈስ ቅዱስን የላኛውን ኃይል የተቀዳጀችበት ዕለት ስለሆነ ጰራቅሊጦስ ወይንም በዓለ ሃምሳ እጅግ ለቤተ ክርስቲያን ከምንም በላይ ታላቅ በዓል ነው። ስለዚህ እንኳንም አደረሳችሁ። እንደ እግዚአብሔር ፈቃድ ፍጹም ለውጥ በሚል ለተወሰነ ደቂቃ እንማማራለን። እግዚአብሔር መንፈስ ቅዱስ ለአባቶቻችን ለሐዋርያት የሰጠውን ጸጋ ያደለውን ጸጋ እነሱን የለወጠበትን መንገድ ለእኛም ለልጆቹ ለዛሬ እንዲሰጠን እንዲያስተምረን በመካከላችን ሆኖ ጉባኤያችን ሁለመናችንን ተረክቦ እሱ እንዲመራን ወደ እውነት ሁሉ የሚመራ መንፈስ ነውና የእውቀትና የጥበብን ባለቤት ነውና እውቀቱን ጥበቡን ጸጋውን እንዲገልጽልን የእሱ ቅዱስ ፈቃዱ ይሆንልን። ካለው ከበዓሉ አንድ የሆነውን ነገር ብቻ ነው የምንመለከተው። በስተቀር ግን ይሄ ደርሷችኋል ሁላችሁም። በጠቅላላው ስለ በዓሉ ምንነትና አንድ ክርስቲያን ስለ ጰራቅሊጦስ ወይንም ስለ መንፈስ ቅዱስ ሊያውቅ የሚገባ በአጭሩ የተመዘገበ ነው። ይህንን ፍላየር የዛሬ 5 ዓመት ነበር የበተንኩኝ እዚህ ቦታ ላይ እና በጣም የሚገርማችሁ እኔ አላስታወስኩትም፣ ማለትም አላሰብኩም ነበረ በአሁኑ እንደገና በአዲስ መልክ ለማዘጋጀት። አንድ ሰው የሚገርማችሁ አስቀምጦት እቤቱ ያነሳና ሲያነብ ያኔ ስቀበል አልገባኝም ነበረ። ሳነበው በጣም ጠቃሚ ነገር ውስጥ አለ። እንደኔው ሌሎችም በየስርቻ ጥለውት ከሆነ እንደገና ብናነበው ይጠቅመናልና ምን አለ በአዲስ መልክ አዘጋጅተው አሁንስ ቢያቀርቡ ብሎ በጠየቀኝ መሰረት እንደገና ታይብ አርጌ ኮምፒውተር ላይም አልነበረኝም በአዲስ መልክ አቀረብኩት ማለት ነው። ያ ሰው ራሱ በገዛ ገንዘቡ ወስዶ አባስቶ ይሄው ለሁላችሁ እንዲደርስ ያደረገ ነው። ከንቱ ውዳሴም ባይሆንም በመካከላችሁ ያለ አቶ ተፈሪ ነው የሚባለው አንድ ጊዜ አጨብጭቡለት። በጣም ጥሩ። እሱም ቤታችሁ ታነባላችሁ። በአሁኑ ባለችን ደቂቃ እግዚአብሔር መንፈስ ቅዱስ ፍጹም ለውጥ በሚል ርዕሳችን እንዲህ አስተምረን። መቼም ስለ ለውጥ ነገር ከተናገርን ልባችንን የሚኮረኩር በውስጣችን ያለ ስሜታችንን የሚነካ ቃል እንደሆነ እረዳለሁኝ። ምክንያቱም ሰው ሁሉ ለውጥን ይፈልጋል። ለውጥን የማይፈልግ ማንም የለም። አይደለም እንዴ? በሀብት ለውጥ ይሁን፣ በጤና ይሁን፣ በእውቀት ይሁን፣ በቦታ ይሁን መቼም ለውጥን የማይመኝ ማንም የለም። ገና ከልጅነታችን ጀምረን የተሻሉ ሰዎችን በመካከላችን በአነጋገር በአረማመድ የተሻሉ ናቸው የምንላቸውን ሰዎች ስናይ እኔም ሳድግ እንደዚህ ይሆናለሁ እንላለን። ጥሩ መኪናዎችን ስናይ እኔም ሳድግችን ነው የምነዳው፣ ጥሩ ቤቶችን ስና እኔም ሳድግ ተምሬ ትምርት እየሰጨርስ እንዲህ አይነት ቤት ነው ምኖርን ብለን መቼም የሰው ልጅ በመኝውትና በሐሳብ የተሞላ ነውና ሁሉ ጊዜ ያ ማለት ነው ለውጥን እንፈልጋለን። ዛሬም እንኳን ባለንበት ደረጃ ለውጥን እንፈልጋለን። መቼም ቴክኖሎጂው ባደገ ቁጥር እኛ የምንመኘውም አንደርስበትም። ስለዚህ ዛሬ ያለንን ነገ ደግሞ ሌላ እንዲኖርን ነገ የሚኖርን ደግሞ በሚቀጥለው ሌላ እንዲኖርን እንመኛለን። አሁን የምንማረው ለውጥ ግን ከዛ የተለየ ነው። አሁን የምንማረው የህይወት ለውጥ ነው። የቁሳቁስ ለውጥ አይደለም። የልብ መለወጥ ነው። የውስጥ መለወጥ ነው። የውጪ መለወጥ አይደለም። ለታይታ የሚሆን ነገር አይደለም። ባለን ነገር አይደለም። እኛ ራሳችን እንዴት እንደምንለወጥ የህይወት ለውጥ ነው። መንፈስ ቅዱስ ዛሬ ካደረጋቸው ነገሮች ወይንም ደግሞ በዚህ ዕለት ከተደረጉት ነገሮች ዋናው ቁልፉ ለውጥ ነው። ፍጹም ለውጥ። መንፈስ ቅዱስ ሲለውጥ ቅሬታ የለውም። እንዳለ ነው የሚለውጠው። መንፈስ ቅዱስ ሲለውጥ የሚያስቀረው ነገር ስለሌለ ያ በዛን ሰዓት መንፈስ ቅዱስ የሚያድርበት ሰው ፍጹም የተለወጠ ይሆናል ማለት ነው። ከዛ በኋላ የመንፈስ ቅዱስ ዙፋን ነው የሚሆነው። ከዛ በኋላ ራሱ የሚፈልገውን ሳይሆን መንፈስ ቅዱስ የሚያስተጣጥቀውን ነው የሚናገር። ከዛ በኋላ መሪው እሱ ይሆናል። ከዛ በኋላ አናጋሪው እሱ ይሆናል። አማካሪው እሱ ይሆናል። ስለዚህ ለውጥ፣ ፍጹም ለውጥ። በዚህ እንዲያስተምረን አሁንም የእግዚአብሔር መንፈስ ቅዱስ ቅዱስ ፈቃዱ ይሁንልን። መነሻ ጥቅሳችን የሐዋርያት ሥራ ምዕራፍ 1 ከቁጥር 8 ላይ ያለ ነው። ጌታ የተናገረው ከዚህኛው ጋር የሚያያይዘን ለውጥን የሚያሳየን ክፍል መንፈስ ቅዱስም ይላል በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳ በሰማርያም ሁሉ እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ። መቼ? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ። አስተውሉ ሶስት ነገሮችን። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ማለት መንፈስ ቅዱስ ጸጋውን ባደላችሁ ጊዜ ምን ትሆናላችሁ? ኃይልን ትቀበላላችሁ አለ። ኃይልን ትቀበላላችሁ። ኃይል የሰው ኃይል ሳይሆን እግዚአብሔራዊ ኃይል፣ አምላካዊ ኃይል፣ መለኮታዊ ኃይል፣ ድፍረትን የሚሰጥ ኃይል፣ ፍርሃትን የሚያስወግድ ኃይል፣ በእውነት ላይ የሚያቆም ኃይል፣ በዚህ ዓለም ያስፈራሉ ከሚባሉ ነገሮች ፊት በድፍረት የመናገርን በድፍረት እውነትን የመመስከርን ኃይል ትቀበላላችሁ። ከዛ በኋላ ምን ትሆኑልኛላችሁ? ምስክሮቼ ትሆናላችሁ። ለዚህ ነው እንዳትሄዱ የተባሉትም ለዚህ ነበር። አስተውሉ፣ ወደ የትም ቦታ እንዳትሄዱ ከኃይል ከላይ ኃይልን እስክትለብሱ ድረስ ተቀመጡ የተባሉት ለዚህ ነው። ምክንያቱም ዓለም የምትቻል አይደለችም። በሰው ዕውቀት በሰው አስተሳሰብ ራሱ ባለቤቱም እንኳ ብዙ ተንገላቶባታል። ጀርባዋን ነው የሰጠችው። ገና ከሕፃንነቱ አሳደደችው፣ ነቀፈችው፣ አሰደበችው፣ በድንጋይ አባረረችው። ምንም ያላደረገችው ነገር የለም። ስለዚህ ወንጌል የሚሰበከው የእውነት ቃል ለሰዎች የሚደርሰው የሰዎች ልብ የሚከፈተው የሰዎች ሕይወት የሚለወጠው በላኛው በመለኮታዊ ኃይል ስለሆነ እሱን እስክታገኙ ድረስ ተቀመጡ ተባሉ። ስለዚህ እሱን ባገኛችሁ ጊዜ ምን ትሆኑኛላችሁ? ምስክሮቼ። ወገኖቼ ለእግዚአብሔር ምስክሮቹ መሆን ትፈልጋላችሁ? የእሱን ኃይል መጀመሪያ ተቀበሉ። የእግዚአብሔር ኃይል ሳይኖር በሰብአዊ እውቀትና አንደበት ለእግዚአብሔር ምስክር መሆን አይቻልም። ትርምሳችንም ለዚህ ነው። ችግራችንም ለዚህ ነው። ወንጌሉ እንደ ልብ ይሰበካል። ወንጌሉ ይነገራል። ጋዜጣውም ወንጌል ነው። ሬዲዮውም ወንጌል ነው። ቴሌቪዥኑ ወንጌል ነው። ኒውስፔፐሩ ወንጌል ነው። ወንጌል የሌለበት ምን አለ? ሕይወት ግን የለም። ለውጥ የለም። ልዩነቱ በመንፈስ ቅዱስ ኃይል የተላለፈው መልእክት የሰዎችን ልብ ይሰብራል፣ ይለውጣል። ሲለውጥም ደግሞ ፍጹም አድርጎ ነው የሚለውጠው። ስለዚህ ምስክሩ ለመሆን የእሱን ጸጋ መቀበል ያስፈልጋል። እግዚአብሔር ያላስታጠቀው ለእሱ ምስክር ሊሆን አይችልም። የእግዚአብሔር መንፈስ ያላደረበት ለእሱ ሊሆን አይችልም። ኃይል የእሱ ነው። ነቢየ እግዚአብሔር እንዳለው አንድ ነገር ብቻ ሰማሁኝ አለ። እሱም ኃይል የማን ነው አለ? የእግዚአብሔር ነው። ስለዚህ ኃይሌን ሳትታጠቁ ኃይሌን ሳትይዙ አትሂዱ የተባሉት ቅዱሳን ሐዋርያት ያንን ኃይል ሲቀበሉ ተለወጡ። ያንን ጸጋ ሲታደሉ ተለወጡ። ፈሪዎች የነበሩ ደፋሮች ሆኑ። ቤታቸውን ዘጋግተው የተቀመጡ በእልፍ አላፋት ሕዝብ ፊት ቆመው ለመመስከር ተቻላቾ ቀድሞ መከተል ያልቻሉ በመሴተ ሐሙስ የሸሹት ፈሪዎች የነበሩት አሁን ግን በህዝብ ፊት እናንተ አንገተ ደንዳና ህዝብ የሰቀላችሁት እሱ ጌታ ነው እሱ ተነስተዋል ስለ ኃጢአታችሁ ተሰቅሏል በርግጥ ይሄንን እወቁ ለማለት ተቻላቾ ምንድነው እሱ ላኛውን ኃይል ስለ ተቀበሉ ለኛም ኃይሉና ጸጋውን ያደለን የመለወጥ ምስጥሩ እንግዲህ እኛም እንደ አባቶቻችን እንደ ቅዱሳን ሐዋርያት መለወጥ እንፈልጋለን የተሻለ ነገር ማግኘት እንችላለን ከጠማማው ልባችን እንዲለወጥልን እንፈልጋለን የሚቀበዝበዘው ህይወታችን ጎስቋላ የሆነው ህይወታችን ለእግዚአብሔር አልመች ለኛም አልመች ያለው ህይወታችን እንዲለወጥልን እንፈልጋለን አይደለም እንዴ እንፈልጋለን ነገር ግን የመለወጥ ምስጢሩ ምንድነው ነው ቤት ነው ቤት መንገድ ነው ልንለወጥ ምን ይችላል አንድ ወደ ፕሮቴስታንት የገባ ሰው ይባላል እዛ ድረስ ያለ ይመጣና ምስቱ ኦርቶዶክስ ናት ይበጠብጣታል ሁልጊዜ መንፈስ ቅዱስ ወረድ በእሳት ንካኝ ያው ስሜታዊ አነጋገር ታቃላችሁ ንካኝ ሙላኝ 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 ይላል ሁልጊዜ ሴትዮዋ ባሏን ስታይ የዛ ሰው አለመሆኑን በደንብ ታቀዋለች እነተኛ አይደለም የሚናገረውን በህይወቱ አታይበትም ስለማመደው አታይም ስለዚህ ስለሸገራት ምን አለች ይባላል እሱ ተንበርክኮ ሙላይ ሙላይ ስል ጌታ ሆይ እንዳት ሞላው እሱ ቀዳዳ ነው ያፈሳል አለች ይባላል አዎ ሰው ሁሉ ለውጥ ይፈልጋል ለውጥ ይፈልጋል ለውጥ አልፈልግም የሚል ማንም የለም ምክንያቱም በእያንዳንዱ ቤት በእያንዳንዱ ጎጆ ምን ስላለ የጎደለ ነገር ስላለ ወገኖቼ ከእናንተ መካከለ እኔ ምንም የጎደለኝ የለም ሙሉ ነኝ የሚል ሰው ይኖር ይሆን ራሱን ይጠይቅ እንዳይወድቅም ይጠንቀቅ ብዙ ጎደሎ አለ ብዙ ያልተሟላ ነገር አለ ስለዚህ ለውጥ ያስፈልጋል ስለዚህ የተሻለ ነገር ያስፈልጋል ከእግዚአብሔር ጋር መጣበቅ ያስፈልጋል እና የመለወጥ ምስጢሩ ምንድነው አንደኛ በፈቃደኝነት ላይ የተመሰረተ ልባዊ ዝግጅት ያስፈልጋል የልብ ዝግጅት ያስፈልጋል ተመልከቱ እነዚህ ቅዱሳን ሐዋርያት በምዕራፍ 1 ቁጥር 1 ላይ ስናነብ ያዋራ ስራ ማለት ነው ምዕራፍ 1 ቁጥር 1 ላይ ስናነብ ምንድነው ማለት ሁሉም በአንድ ልብ ሆነው አብረው ሳሉ ተመልከቱ በታዘዙት መሰረት ሁሉም በአንድ ልብ ሆነው እዛ መካከለ የተለያዩ ሰዎች ናቸው ያሉት ጴጥሮስ እዛ ውስጥ ነው ያለው ቶማስም እዛ ውስጥ ነው ያለው ከተለያየ ስፍራ የመጡ ሰዎች አሉ ከነሱ ጋር ግን ይህን ለመቀበል ለላኛው ኃይል ዝግጅት ያደረጉት በአንድ ልብ ሆነው ሳሉ ነው የሚለው ከዛ በሁሉም መንፈስ ቅዱስ ሞላባቸው ተመልከቱ የልብ ዝግጅት ያስፈልጋል እግዚአብሔር መጀመሪያ የሚጠይቀው የልባችንን ዝግጅት ነው የልባችንን መመቻቸት ነው እግራችንን አይደለም ልባችንን ይፈልጋል ስማችንን አይደለም ስራችንን ይፈልጋል በስምማ ቢሆን ሁላችን ተስፋ የለንም ነበር ቀደም ቀደም ብለው ስም ያዙ ሰዎች ቀድሞ በገቡና ሌሎቹ ደጅ በቆሙ ነበር ነገር ግን የስም ጉዳይ አይደለም የክብርም ጉዳይ አይደለም የማይረግም ጉዳይ አይደለም ወይንም ደግሞ የመታወቅም ጉዳይ አይደለም የውቀትም ጉዳይ አይደለም የግር መመላለስም ጉዳይ አይደለም የመኖርም ጉዳይ አይደለም ነገሩ የምን ጉዳይ ነው የልብ መዘጋጀት ጉዳይ ነው ለዚህ ነው ልጄ ሆይ ምንን ስጠኝ አለ ጌታ ልብህን ስጠኝ ነው ልብህን ስጠኝ ገንዘብህን አላለም ስምህንም አላለም ባለበትውንና ስምህን ስጠኝ አላለም የስም ችግር የለበትም እሱ የሱ ችግር ልብን ይፈልጋል ለምን እንደሚፈልግ ታውቃላችሁ ዙፋኑ አድርጎ በዛ ሊቀመጥ ይፈልጋል በልብ ላይ የተቀመጠው እኛን የሚያቀበዘብዘን የኛ ያልሆነውን የሚያሰራን ልዩ መንፈስ ስላለ ያ መንፈስ ሊያስለቅቅና እሱ ግን በህይወታችን ሊነግስ ስለሚፈልግ ልባችንን ይጠይቃል ስለዚህ ለመለወጥ የመንፈስ ቅዱስ ጸጋ ለመቀበል ለእግዚአብሔር መንፈስ ቅዱስ ለመመቻቸት ወገኖቼ ለመባረክ ለአኛውን በረከት ለመቀበል የልብ ዝግጅት ያስፈልጋል ልብ መዘጋጀት አለበት ለይቅርታ ልብ መዘጋጀት አለበት ለንስሐ ልብ መዘጋጀት አለበት ጌታን እንደ ምህረቱ መጠን ለመጠየቅና ከሱ ፊት ለመንበርከክ ወደሱም ለመጸለይ ለመማጸን ልብ ምን መሆን አለበት መዘጋጀት አለበት የሁላችን ልብ ያዘጋጅልን ሁለተኛ ኃጢአተኝነትን አምኖ የእግዚአብሔርን ምህረት መቀበል ነው ኃጢአተኝነትን አምኖ የእግዚአብሔርን ምሕረት መቀበል ይህንንም በሰሙ ጊዜ ይላል ልባቸው ተነካ። ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ምን እናደርጋሏቸው? ሐዋርያት ሥራ ምዕራፍ 2 ከቁጥር 37 ይህንንም በሰሙ ጊዜ የትኛውን ጴጥሮስ የሰበከው ስብከት አለ? ጴጥሮስ የሰበከው ስብከት ወገኖቼ ያንን ቃል እንደ ስብከት ብዬ ባቀር እርግጠኛ ነኝ አባ ዛሬ ምን ሆነዋል አላስተረፉንም እኮ ተሳደቡኝ እንደምትሉኝ እርግጠኛ ነኝ። ምክንያቱም ኃይለኛ ስብከት ነበር፣ አንብቡት። ዘለፋ ያለበት ስብከት ነበር። ያ ፈሪው ጴጥሮስ፣ ያ 3 ጊዜ ካደው ጴጥሮስ ኃይሉ ከተላበሰ በኋላ አንተ አንገተ ደንዳና ህዝብ ነህ ያለው። አንገተ ደንዳና ህዝብ ነህ ላንተ የመጣውን የፈወሰህን የሞተልህን የቆሰለልህን ገደልከው። እሱ ግን በኃይሉ ተነሳ። አሁንም የመንፈስ ቅዱስን ጸጋ ጉሽ ጠጥተው ሰክረው ነው ብለህ ትዘብታለህ፣ ታፌዛለህ። እንዲህ ነው የሰበካቸው። ያ ሲገባቸው ወገኖቼ ልባቸው ተነካ ይላል። ልብ መነካት መሰበር ነው፣ ማመን ነው። ለካ ያንን ሲሰሙ ለካ በእግዚአብሔር ላይ ብዙ አምጸዋል፣ ለካ ብዙ በድለዋል፣ ለካ ብርሃንን ጠልተው ጨለማን መርጠዋል። ሲታያቸው ለካ በዕለተ ዓርብ ያንን ንጹሕ ባህሪ የእግዚአብሔርን በግ በሽፍታው ለውጠውታል፣ በበርባን ለውጠውታል። ለካ ሲታያቸው በጲላጦስ ፊት የእሱ መወቀስ የእሱ መታሰር መገረፍ መቁሰል የነሱ ኃጢአት ነበረ። ለካ በእግዚአብሔር ላይ ያን ሁሉ ያደረጉት ኃጢአታቸው አልታወቃቸውም ነበር። ሲታያቸው በስብከቱ መስተዋት ውስጥ ሲያዩት ልባቸው ተነካ። ልቡ የተነካ ሰው ምን ይላል? ልቡ የተነካ ሰው ወገኖቼ፣ ልቡ የተሰበረ ሰው ስብከቱ፣ ቅዳሴው፣ መዝሙሩ፣ የእግዚአብሔር ቃል፣ ታምራቱ በየትኛው ወገን ይሁን በየትኛው መንገድ ይሁን ልቡ ሲነካ ወዲያውኑ እጁን ለእግዚአብሔር ይሰጣል። ልባቸው ተነካ። እጃቸው ለእግዚአብሔር ሲሰጡ ምን አሉ? እንግዲህ ምን እናደርግ? አዎ ኃጢአተኞች መሆናችን አሁን ተረዳን። ለካ አመፀኞች መሆናችንን አሁን ተረዳን። ለካ ንጹሕ ደም ማፍሰሳችን አሁን ተረዳን። ለካ የምንሄድበት መንገድ መጥፎ መሆኑን አሁን ተረዳን። ታዲያ ምን እናደርግ? ከዚህ ምንድን ነው ከዚህ የምንለወጠው? ከዚህ ወደ ተሻለ ሕይወት የምንሸጋግረው ምን ብናደርግ ነው? ምን እናደርጋሉ? እንዲህ አይነቱን ልብ እግዚአብሔር ይፈልጋል። በፈቃደኝነት ላይ የተመሰረተ የልብን ዝግጅት፣ ኃጢአትን አምኖ የእግዚአብሔር ምሕረት ለመቀበል የተዘጋጀ ልብን እግዚአብሔር ይፈልጋል። ከዛ በኋላ ሐዋርያት ነገሯቸው፣ እግዚአብሔር ይህን ስላደረጋችሁ ይህን መሆን አለባችሁ አይልም ወገኖቼ። በየትኛውም ኃጢአታችን ልባችን ከተነካ በኋላ ወደ እሱ ስንመጣ እንግዲህ ኃጢአታችሁ ይሰረይ ዘንድ ምን ሁኑ? ንስሐ ግቡ ነው። ዛሬም የእግዚአብሔር መልስ ይሄ ብቻ ነው። ይህንና የእናንተ ልብ ምን ያህል ጊዜ ተነክቷል? የእግር ምልልስ ብቻ ይሆን ወገኖቼ? ባዶ ጩኸት ብቻ ይሆንብን ይሆን? ያስፈራል። ምን ያህል ልባችን ተነክቷል? የቅዳሴው መልእክት ዜማ ብቻ ይሆን ያስደነቀን? ዜማ ብቻ ይሆን ሰምተን ያለፍነው? ወይንስ ቃሉ ነክቶናል? የሰማነው ወንጌል በየሳምንቱ የምንሰበከው የሰውየው ንግግር ወይንም ደግሞ ተረት ወይንም ደግሞ ሌላው ነገር አስደስቶን ነው የተመለስነው? ወይንስ ቃሉ ነክቶናል? ቃሉን ከነካን ለእግዚአብሔር ምን ምላሽ ሰጥተነዋል? ጥያቄውን ለእናንተ እተዋለሁኝ። እንደ ቅዱስ ጳውሎስ ኢየሱስ ክርስቶስ ኃጢአተኞችን ሊያድን ወደ ዓለም መጣ የሚለው ቃል ሁሉ ሊያምነውና ሊቀበለው የተገባ ነገር ነው አለ። ከኃጢአተኞች ዋነኛው እኔ ነኝ። ጳውሎስ በዚህ ሰዓት የተነካ ልብ ስላለው የተሰበረ ልብ ስላለው ነው። ነፍሰ ገዳይ ነበርኩኝ አለ። ተሳዳቢ ነበርኩኝ አለ። ነቃፊ ነበርኩኝ አለ። በደለኛ ሰው ነበርኩኝ አለ። ነገር ግን እንደ ምሕረቱ ብዛት አሰበኝና ለዚህ አገልግሎት መረጠኝ። ስለዚህ ከኃጢአተኞች ዋነኛው እኔ ነኝ፣ ይኸው ምሕረትን አገኘሁኝ ብሎ እንደሚመሰክርልን እኔና እናንተም በህይወታችን ለውጥ ለማግኘት በህይወታችን የተሻለ ነገር ለማግኘት ወገኖቼ መንገዱ ምስጥሩ ለእግዚአብሔር ራሳችንን ማቅረብ ያም ኃጢአታችንን መጀመሪያ ማመን ከዛ ምህረቱን መቀበል የመንፈስ ቅዱስ መንገድ ይሄ ነው የሚለውጥበት መንገድ ይሄ ነው ኃጢአትን ማመን ማለት ለእግዚአብሔር መመቸት ማለት ነው ልብን መክፈት ማለት ነው ኃጢአቱን የማያምን ሰው ልቡን የቆላለፈ ሰው ነው ኃጢአቱን ካላመነ እግዚአብሔር ምህረት መግቢያ የለውም ኃጢአቱን አምኖ እንደ ዘኪዮስ ተንበርክኮ አስበኝ ካንተ ጋር ወደ እልፍኝ መግባት እኔ አልችልም በደለኛ ነኝና እባክን የበደልኩትን ምክሳለው ማለት አለበት የእግዚአብሔር ምህረትን ለመቀበል እንደ ማርያም እንተፍረት እግሩ ላይ ተንከባላ እንዳለቀሰች ሁሉ በእግዚአብሔር ፊት ማልቀስ ያስፈልጋል ምህረትን ለመቀበል እየተግባባን ነው እናም እግዚአብሔር ኃጢአታቸውን ያመኑትን ስህተታቸውን ያረሙትን ከሱ ምህረት ለመቀበል የተዘጋጁትን ያለምንም ወቀሳ ያለምንም ነገር ጸጋውን ያድላቸዋል ጸጋው ሲያርፍባቸው የእግዚአብሔር ምህረትን ሲያገኙ ይለወጣሉ ለአንድና ለመጨረሻ ጊዜ ግማሽ ለውጥ የለውም መንፈስ ቅዱስ ይለወጣሉ ሰዎች ብዙ ስለተመላለሱ ሳይሆን ብዙ ዕቀት ስለሃይማኖት ብዙ ስለአላቸው ዕቀት ሳይሆን ተመልከቱ እንዳልኳችሁ በቤተ ክርስቲያን ውስጥ ትልልቅ ቦታ ስለአላቸው አይደለም በእድሜያቸው ሙሉ እግዚአብሔር ስለአመለኩትም አይደለም ጉዳዩ የሚፈለገው ኃጢአትን አምኖ የእግዚአብሔር ምህረትን ለመቀበል የተዘጋጀ ልብን ይዞ መቅረብ ብቻ ነው እግዚአብሔር የሚፈልገው አንዲት እናት አለች ይባላል ሁሉ ጊዜ ራስዋን እንደ ኃጢአተኛ ትቆጥራለች እንደ ኃጢአተኛ መቁጠሯ ግን ኃጢአቷን ማመን ሳይሆን መጀመሪያ ሌሎች እንዲጸልዩላት ትፈልጋለች ራስዋ ግን ወደ እግዚአብሔር መቅረብን እንደ ኃጢአት ትቆጥር ነበር እንደ ድፍረት ይመስላት ነበር በዚህ ውስጥ ያላችሁ ሰዎች አላችሁ እግዚአብሔር አባት ነው እናት ነው ቅረቡት ይቀርባችኋል ንገሩት ይሰማችኋል ለእናንተ ቅርብ ነው ከልባችሁና ከጆሮአችሁ በላይ ለእናንተ ቅርብ ነው እቺ ሴት ልጅ አሞባት እየተሰቃየች ሰዎችን ብቻ ጸልዩልኝ ጸልዩልኝ ትላለች ታዲያ አንድ ቀን አንድ ሰው አንቺ ለምን አትጸልይም አንቺም እኮ መጸለይ ትችያለሽ ለአንቺም እኮ በሩ የተከፈተ ነው አንቺም ማልቀስ ትችያለሽ ይላታል ከዛ ትመለስና ወይ ጌታ እንግዲህ እኔን ኃጢአተኛዋን ከተቀበለኝ ትልና ትንበረከከና እንዴት እንደምትጸልይ አጣቀም እግዚአብሔር ቋንቋን አይፈልግም ብያችኋለሁ እቺ ሴት እንዴት እንደጸለየች ልንገራችሁ አቤቱ ጌታ ሆይ እስከዛሬ ጠይቀህ አላውቅም ዛሬ ግን የተሸገርኩ ያዘንኩኝ ሰው ነኝና ጠይቀሃለሁ እባክህ ልጄን ፈውስልኝ ወደኔ ቤት ስትመጣ ቤታችን እንዳይጠፋ በዚህኛው መንገድ ላይ ይሄን ያህል ቁጥር በዚህ በዚህ ላይ የሚገኘው ነው ስትገባም ደግሞ ልጄ እንዳይነቃ ያመዋልና ቀስ ብለህ ገብተ ፈውስልኝ ብላ ጸለየች ይባላል አሁን እንዴት ነው ቋንቋው አለመደችው ምን እንደምትጸልይ አታቅም ነገር ግን ልቧ የተዘጋጀ ነበር ልክ ይሄንን ብላ ስትነሳ ይላል እማዬ ያለ ልጁ ተነስተ ወደሷ እየሮጠ መጣ ልጁ አዳነላት ክብር ለአምላካችን ለእግዚአብሔር ይሁን እግዚአብሔር ቋንቋን አይደለም የሚፈልገው ብዙ መድገምን አይደለም ብዛትንም አይደለም እንደሱ ነው ያስተማረን እኮ ስትጸልዩ እንደ ግብዞች ብዙ አትድገሙ አባታችን ሆይ ብቻ በሉ ማለት ለአባት የሚገባውን ክብር ብቻ አቅርቡ ልባችሁን አዘጋጁ እናም ኃጢአትን አምኖ የእግዚአብሔርን ምህረት መቀበል ያ የመለወጥ ምስጢር ወይንም የመለወጥ መንገድ ነው። ሶስተኛው መንፈስ ቅዱስ ወደሚመራው የእውነት መንገድ መመለስ ነው። መንፈስ ቅዱስ ወደሚመራው የእውነት መንገድ መመለስ ነው። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይነግርምና የሚመጣውንም ይነግራቸዋል። ዮሐንስ 16 ከቁጥር 13 ለመለወጥ አንድ ሰው የተሻለ ህይወት ለማግኘት በውስጡ ተተክሎ ያስቸገረው መራራ ስር እንዲነቀልለት ከተፈለገ ወደ መንፈስ ቅዱስ ምሪት መመለስ አለበት። መንፈስ ቅዱስ የሚመራ መንፈስ ነው። መንፈስ ቅዱስ እንድንጸልይ ስለኛ የሚቃትት መንፈስ ነው። መንፈስ ቅዱስ የልቡናችን ጨለማ የሚያበራ መንፈስ ነው። መንፈስ ቅዱስ በሱ ላይ እንድንመካ የሚያደርገን መንፈስ ነው። መንፈስ ቅዱስ የተደበቀውን ግልጥ እንድንናገር እንድንደፍር ኃይል እንድናገኝ በጣም አስቸጋሪ በሆነ ነገሮች ውስጥ እንኳን እስከ ማለፍ ድረስ እንድንጠነክር የሚያደርገን መንፈስ ነው። ስለዚህ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ነው የተባለ። መሪያችን የቤተ ክርስቲያን ራስ ሆኖ የቤተ ክርስቲያን መሪ ሆኖ ቤተ ክርስቲያን የምትመራው በመንፈስ ቅዱስ ነበር። በመንፈስ ቅዱስ በምትመራበት ጊዜ ቋንቋ አንድ፣ መንገዷ አንድ፣ መልእክቷም አንድ። መልእክቷ የሞተላትን በደሙ የመሰረታትን ክርስቶስን በምድር ላይ መግለጥ ነው። ሌላ መልእክት የላትም ቤተ ክርስቲያን። ለቢዝነስ የተቋቋመች ቤተ ክርስቲያን የለችም። ለፖለቲካ የተቋቋመች ቤተ ክርስቲያን የለችም። ለሰው ክብርም የተገነባች ቤተ ክርስቲያን የለችም። ቤተ ክርስቲያን በመንፈስ ቅዱስ ስትመራ በርደተ መንፈስ ቅዱስ ዕለት ስትወለድ መሪዋ ዓላማዋ አንድ ነገር ብቻ ነው፣ ክርስቶስን መግለጥ ነው። ሰዎችን ወደ ክርስቶስ ማምጣት የእሱን ክብር መግለጥ ነው። በእሱ ክብር ውስጥ ነፍሳትን ማዳን ነው ክብሯ። ይሄ ብቻ ነው ዓላማዋ ወገኖቼ። ታዲያ በታሪክ ስንመለከት ወዲያውኑ ከትንሿ ክፍለ እስያ ስትወጣ ሮም ላይ ስትደርስ የቤተ ክርስቲያን መንገድ ተቀየረ። ምን ሆነ? ፖለቲካ ሆነ፣ ስልጣን ሆነ፣ ዘረኝነት ሆነ። ከዛው መከፋፈል መጣ። ቋንቋ በቋንቋ መለያየት መጣ። ከዛ ካቶሊክ ነኝ፣ ኦርቶዶክስ ነኝ፣ ከዛም ቆይቶ ፕሮቴስታንት ነኝ፣ እገሌ ነኝ፣ እገሌ ነኝ የሚለው ምድርን ያጠበበው ዛሬ ያስቸገረን በምድር ላይ ያለ ሁሉ ተፈጠረ በአንዷ ቤተ ክርስቲያን ውስጥ። ምክንያቱ ምንድን ነው? ፖለቲካ። ምክንያቱ ምንድን ነው? ዘረኝነት። ምክንያቱ ምንድን ነው? ለክብራቸው ለክብራቸው ታሪክ ስታነቡ ይህን ነው የምታገኙት። ለክብራቸው፣ ለመንበራቸው፣ ለስልጣናቸው ቆሙ ሰዎች። በዚህ ጊዜ ቤተ ክርስቲያኗ ዓላማዋ ተቀየረ፣ ተለወጠ። ያ በዛን ጊዜ በሮም ላይ ፖለቲካ የሆነው በሮም ላይ ዘር የሆነው በሮም ላይ ስልጣን የሆነው ዛሬም በዘመናችን ደርሶ ያምሰናል። የእኛስ መለያየት ምን ይሆን? የእኛስ ትርምስ ምን ይሆን? ወንድሞቻችን የት ነው ያሉት? እህቶቻችን የት ነው ያሉት? ምንድን ነው አንድነት ያጣን? ለምንድን ነው ህብረት ያጣን? ምክንያቱ ምንድን ነው? አሁንም የሃይማኖት ነቀርሳ የሆነው ውስጣችን ተተክሎ ያስቸገረን መለወጥ የሚያስፈልገን ሌላ አይደለም፣ እነዚህ የነገርኳችሁ ነገሮች ናቸው። እነዚህማ ምን ቤተ ክርስቲያኑን ብቻ በሀገር ደረጃም አጎሳቁለውናል፣ አቁስለውናል፣ ለያይተውናል፣ በታትነውናል፣ ሀገራችንንም አውድመዋል፣ እኛንም በዓለም ላይ በትነዋል። ምኖቹ? ዘረኝነቱ፣ ፖለቲካው፣ ስልጣኑ፣ የራስ ጥቅም ፍላጎቱ በየጎጡ እየከፋፈለን እየለያየን እዚህ ደርሰናል ወገኖቼ። ባይሆን ቤተ ክርስቲያን ከዚህ መዳን አለባት፣ ከዚህ መለወጥ አለባት። ቤተ ክርስቲያን መሪዋ መንፈስ ቅዱስ ነው። መንፈስ ቅዱስ የሚመራት ቤተ ክርስቲያን ዓላማዋ አንድ ነው። መንፈስ ቅዱስ የሚመራት ቤተ ክርስቲያን ሁሉንም ታቅፋለች፣ ልጆቿ ናቸውና። በመንፈስ ቅዱስ የሚመራት ቤተ ክርስቲያን ማንንም ከማንም አትለይም። ስብከቷ የእግዚአብሔር ክብር ነው። ስብከቷ አንድ መለኮታዊ ክብር ነው። ስብከቷ መንግሥተ ሰማያት ነው። ስብከቷ የሕዝብ አንድነት ነው። ስብከቷ የሕዝብ መዳን ነው፣ መለያየት አይደለም። እግዚአብሔር ከዚህ ይጠብቀን። መንፈስ ቅዱስ የቤተ ክርስቲያን መሪ ነው። የእያንዳንዳችን ሕይወት መሪ ነው። ስንቶቻችንን በሱ የምንመራ ስንቶቻችንን የራሳችን ብልሃት፣ የራሳችን ጥበብ፣ የራሳችን ዘዴ ትተን ያንን አንዱን ወንድማችን ወይም እህታችን ሌላውን ሁሉ የምንጥልበት፣ የምንጎዳበት፣ የምንተበትብበት ነገራችንን ትተን መንፈስ ቅዱስን የምንከተል የምንማጸን ስንቶቻችንን? ሁሉን የሚያይ አምላክ ያየናልና ወገኖቼ፣ ከእንዲህ ያለው ጠማማ ትውልድና ጠማማ ነገር እግዚአብሔር ይጠብቀን። መንፈስ ቅዱስ ደባል አይፈልግም፣ ደባል አይፈልግም። ስለውጥ በፍጹምነት ይለውጣል። ደባል አይፈልግም። ጋኔን እንኳን ደባል እንደማይፈልግ ታውቃላችሁ? ጋኔኑ ራሱ አንዳንድ ጊዜ ሲያዝና በጸበል ስጮህ ምን እንደምል ታውቃላችሁ? ይጮህና ይህን ያህል አጋንንት ነን፣ ግን እኛስ ተስማምተን እንኖር ነበረ፣ ቡዳ ስላለ ቡዳው ይልቀቅልን፣ ደባል አንፈልግም ይላል። መንፈስ ቅዱስ ደባል አይፈልግም። ለመንፈስ ቅዱስ ልባችን መከፈት አለበት። ህይወታችን ለሱ የተዘጋጀ እንዲሆን እግዚአብሔር አምላክ ይርዳን። አራተኛው ከጠማማው ትውልድ መዳን ነው። ከጠማማው ትውልድ መዳን የተስፋው ቃል ለናንተና ለልጆቻችሁ ጌታ አምላካችን ወደርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። በብዙ ሌላ ቃልም መሰከረና ከዚህ ጠማማው ትውልድ ዳኑ ብሎ መከራቸው። የሐዋርያት ሥራ ምዕራፍ 2 ከቁጥር 40። አራተኛው ነጥብ ከጠማማው ትውልድ ዳኑ ነው ያላቸው። የመለወጥ ምስጢር ከጠማማው ትውልድ መዳን። ጠማማው ትውልድ ምንድን ነው? ይሄ ለእኛ ለእናንተ ምንም ምስጢር ወይንም ደግሞ የሚያጠያይቅ ነገር አይደለም። ያለንበት ዘመን እውነት እንናገር ጠማማው ትውልድ ነው። ምናልባት 20% 15% ቀና ትውልድ ከሆነ 99 ወይንም 95 ጠማማ ትውልድ ነው። ጠማማ ትውልድ ማለት ምን ማለት ነው? በቀና መንገድ መሄድ ያልቻለ ወይንም ያልፈለገ መራራው ጣፋጭ የሆነበት ጣፋጩ መራራ የሆነበት ጨለማው ብርሃን ብርሃኑ ጨለማ የሆነበት መራራ ትውልድ ጠማማ ትውልድ እግዚአብሔር ፈጥሮት የሰጠው ያላስደሰተው ራሱን የሚፈልግ ትውልድ ቀኝ ሲመሩት ግራን የሚመርጥ ትውልድ እግዚአብሔር ብርሃን ይሄ ነው ስለው የለም እሱ አይደለም ጨለማ ነው ብሎ የሚመርጥ ትውልድ ግራ የተጋባ ትውልድ የሰው ክብር እንቆቅልሽ የሆነበት ትውልድ በእግዚአብሔር አምሳልና አርአያ የተፈጠረው ሰው በእግዚአብሔር የከበረው ሰው ዛሬ ግን ከቁሳቁስ ነገር ጋር እንዲቆጠር የሚያምን ትውልድ እንደ ቁሳቁስ በፋብሪካ እንዲፈለፈል የሚፈልግ የሚጥር ትውልድ ቅዱስ መጽሐፍ ጠማማ ትውልድ ይለዋል። ለእውነት ልቡን የዘጋ ትውልድ ለእውነት ልቡን የቆላለፈ ትውልድ ከማመን ይልቅ ክርክርን ከመንበርከክ ይልቅ ትዕቢትን ለእግዚአብሔር የሚያቀርብ ጠማማ ትውልድ ከዚህ ዳኑ ነው ያለው። እንዴት ነው ምንድን ነው መለወጥ? ከጠማማው ትውልድ መለወጥ። ጠማማው ትውልድ በሌላ መንፈስ የሚመራ ጠማማው ትውልድ ራሱን ያመለከ ጠማማው ትውልድ ራሱን ያነገሰ ስለሆነ ከዚህ ትውልድ ዳኑ ነው የሚለን። የመለወጥ ምስጢር እንደ ትውልዱ መንገድ ሳይሆን እንደ ትውልዱ መሄድ ሳይሆን ትውልዱ መምሰል ሳይሆን እግዚአብሔርን መምሰል ነው። እግዚአብሔር አያሳፍርም። ብንመስለው ያከብረናል። ብንመስለው ከፍ ከፍ ያደርገናል። አያዋርድም፣ አያሳፍርም። ትውልዱ ጠማማ ነውና ከዚህ ዳኑ ነው የተባሉት። አምስተኛውና የመጨረሻው የመንፈስ ቅዱስን ስጦታ መቀበል ነው። መንፈስ ቅዱስ ለአባቶቻችን ለቅዱሳን ሐዋርያት ያን ጊዜ ያደለውን ጸጋ ያን ጊዜ ያከፈከፈውን ሀብት ዛሬም በቤተ ክርስቲያን በኩል ይሰጣል። እጆቹ የተዘረጉ ናቸው። ቤተ ክርስቲያን ታድላለች። ነገር ግን ያንን መቀበል የሚችሉ ለመለወጥ ልባቸውን ያዘጋጁ ለመቀበል እጃቸውን የዘረጉ ለንስሐ የተዘጋጁ ለይቅርታ የተዘጋጁ እግዚአብሔርን በንጹህ ልቡና የፈለጉ ዛሬም ሀፍቱን ያፍሳሉ፣ ዛሬም ሀፍቱን ይቀበላሉ። በዚህ መካከል ግን አንድ መርሳት የሌለብን ነገር ቢኖር ሐዋርያት በጽርሐ ጽዮን ሲቀመጡ ለዚህ ነገር ሲበቁ ያለፉበትን ጉዞ መርሳት የለብንም። ያንን ጉዞ ማስታወስ አሁን ላለነው ለእኛ ይጠቅመናል። እየተከታተላችሁኝ ነው? ጉዞአቸው ምን ነበር? ብዙ መውደቅና መነሳት ነበረ። ብዙ ጠማማ መንገድን አልፈዋል። ብዙ ደስ የማያሰኙ ነገሮች ውስጥ አልፈዋል። ተፈትነዋል። ቀላል ነገር አልነበረም። በዛ ውስጥ አልፈው ነው የመንፈስ ቅዱስን ጸጋ ያገኙት። ጸጋውንም ካገኙ በኋላ መከራው አልቀረላቸውም። እኛን ያስተማሩን ይህንን ወንጌል የሰጡን ቤተ ክርስቲያንን የመሰረቷል እንደ ዛሬዎቹ ሳይሆኑ እነዛ ምስኪኖች የሚለብሱት ሳይኖራቸው የሚበሉት ሳይኖራቸው እንደነ ጳውሎስ ያሉ ራሳቸውን እየሰሩ እየረዱ ይህንን ቅዱስ ቃል የተስፋውን ቃል ለእኛ አዳረሱን። እነዛ ምስኪኖች በዓለም ተንገላቱ። እነዛ ምስኪኖች በእስራት ውስጥ ሆነው ይህንን አስተላለፉልን። እነዛ ምስኪኖች እንደ በግ እየታረዱ እንደ እንጨት በእሳት እየተቀጣጠሉ በሰይፍ እየተቆረጡ በጦር እየተወጉ በተለያየ ነገር አንድም ሐዋርያ አንድም ሰማይት ወገኖቼ በክብር እንደኛ ያረፈ የለም። ሁሉም ራሳቸውን እንደ ጉድፍ ቆጥረው ራሳቸውን ጥለው የተቀበሉትን አደራ ያን የተሸከሙትን ክብር ለኛ አስተላለፉ። ዛሬ ለእግዚአብሔር ክብር ክብራችንን እናስቀድመው። ዛሬ ከሌላችን ያንዳችንን ጥቅም እናስቀድመው። ዛሬ የእግዚአብሔርን ወደ ጎን ትተን የኛን እናስቀድመው። ምስጢሩ መንፈስ ቅዱስ እንዲሰራ በራችንን ስለ አልከፈተን ነው ወገኖች። ስለዚህ የመንፈስ ቅዱስ ጸጋ ዛሬም ይሰጣል። ሀፍቱ ዛሬም ይታደላል። ስንቶቻችንን ዛሬ መንፈስ ቅዱስ ቀን ነው። አምላኬ ሆይ ትባርከኛለ። የሚያስፈልገኝ ነገር አለ፣ የጎደለኝ ነገር አለ። ለአንደበቴ ጸጋን ለከንፈሮቼም ጸጋን እንድትሰጠኝ በሕይወቴ የሌለኝን ነገር አንተ ታቀዋለህና ጸጋህን እንድትሞላይ ብለን ለምንን የመጣን ስንቶቻችንን። ወይን በየሰንበቱ ስንመጣ እግዚአብሔር በጸጋው ይባርከኛል፣ እዚህ በመቆሜ እማሳልፈው ጊዜ እንደ ባህል እንደ ስርዓት አስቀድሼ መሄዴ ብቻ ሳይሆን እግዚአብሔር እኔን የሚባርክበት ጊዜ ነው። ምክንያቱም እምነታችን ወገኖቼ ህብስቱና ወይኑ ተለውጦ ዕለተ ዓርብ የተቆረሰው የጌታ ትኩስ ሥጋ፣ ወይኑ ተለውጦ ዕለተ ዓርብ የፈሰሰው የጌታ ትኩስ ደም ይሆናል ብለን ነው። ያም የሆነው በምንድን ነው? መንፈስ ቅዱስ ህላክ ብለን በቅዳሴው ላይ ስንጸልይ በእግዚአብሔር መንፈስ ቅዱስ ያ ነገር ይለወጣል። ተመልከቱ፣ ያንን የሚለውጥ ከሆነ መንፈስ ቅዱስ በመካከላችን ሆኖ ያንን የሚለውጥ ከሆነ ህይወታችን የማይለውጥበት ምን ምክንያት አለ? ህይወታችን የማይለውጥበት ምን የሚያግደው ነገር አለ? ምን የሚከልለው ነገር አለ? ስለዚህ እንደኛ ሁኔታ ሳይሆን እንደሱ ያቀረበን እንደሱ የሚመለከተን እግዚአብሔር መንፈስ ቅዱስ ዛሬም ይባርከን ይቀድሰን ዘንድ የሱ ቅዱስ ፈቃድ ይሆንልን። መጨረሻ እንድታነቡልኝ የምፈልገው የዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ያለችዋን ቃል በደንብ እንድታሰምሩበት እፈልጋለሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እሱ ብዙ ፍሬ ያፈራል ይላል። ያለ እኔ ምንም ልታደርጉ አትችሉም። ኃይል የእግዚአብሔር ስለሆነ፣ እውቀትም የእግዚአብሔር ስለሆነ፣ ሀብትም የእግዚአብሔር ስለሆነ ወገኖቼ፣ ጥበብም የእሱ ስለሆነ ያለ እኔ አንዳች ነገር ልታደርጉ አትችሉም። ቅርንጫፎች ናችሁ፣ እኔ ግንዱ ነኝ። ምግቡ የምተላለፈው በእኔ ነው። ግንድ ከሌለ ቅርንጫፍ የለም። እየተግባባን ነው? ስለዚህ በራሳችን የሆነ ኃይል የለም፣ በራሳችን የሆነ ክብር የለም፣ በራሳችን የሆነ ሀብትም የለም። በብዙ ነገር ያዘን ስራ አጣን ብለን የምናለቅስ፣ እናጣለን ብለን የምንሰጋ፣ በብዙ የምንቸገር የምናዝን ሰዎች ካለን እግዚአብሔር ከዛ በላይ ነው ብለን እንመን። እግዚአብሔር ከዛ በላይ ነው ብለን እንመን። ይለውጣል፣ በጊዜው ጊዜ ይለውጣል። ማጣትም በማግኘት ይለወጣል፣ ሐዘንም በደስታ ይለወጣል፣ ውድቀትም በትንሣኤ ይለወጣል። ምንም አይለወጥ ነገር አለ? ነገር ግን እንድንለወጥ እንዲሻሻልልን ራሳችን ለእግዚአብሔር እናቅርብ፣ ራሳችን ልባችንን ከፍተን እሱን እናስገባ። እሱ ይለውጣል፣ እሱ ያመቻቻል፣ እሱ ያሻሽላል። በእሱ ፊት ምንም የማይቻል ነገር የለም። ለሰው የማይቻለው ሁሉ ለእግዚአብሔር ይቻለዋል። ክብርና ምስጋና ለእሱ ይግባው። ያስተማረን የመከረን ጊዜውን ባርኮ ቀድቶ የሰጠን አምላካችን ይክበር ይመስገን። አሜን።